አመይታ ነጻ ጾታዊ ጥቃት የምክር አገልግሎት የስልክ ጥሪ ከአንድ አመት ተኩል በፊት ስራ ጀመረ ሲሆን ጾታዊ ጥቃት ለደረሰባቸው ሰዎች ነጻ የምክር አገልግሎት ሲሰጥም ቆይቷል። ይሁንና በኮቪድ-19 ወቅት በተፈጠረ የደጋፊ ማጣት ችግር የነጻ አገልግሎቱ ተቋርጦ የቆየ ሲሆን ከሶስት ሳምንታት በፊት ግን በድጋሚ የነጻ አገልግሎቱ መጀመሩ ተሰምቷል። ኤደን ገረመው በሴታዊት ንቅናቄ ውስጥ ያለው የመርሃ ግብር ስራ አስኪያጅ ፌዘን ይገረሙን አነጋግራ ነበረ። ቆይታቸው ፌቨንስ ላይን ለይታ አጠቃላይ ዓላማ ከምታስረዳበት ይጀምራል።
አሊንታ በሴታዊት ስር የሚሰራ አንድ ፕሮጀክት ሲሆን ጽሁፋን መሰረት ያደረጉ ጥቃቶች ዙሪያ ላይ የስነ ልቦና አገልግሎት፣ የሬፈራል አገልግሎት እና እንደገና ደግሞ ስለ ጾታን መሰረት ያደረጉ ጥቃቶች መረጃም የሚሰጥ ነጻ የስልክ አገልግሎት ነው። በብዛት የምንሰራው ጽሁፋን መሰረት ያደረጉ ጥቃቶች ላይ ሆኖ በፕሮፌሽናል በሆኑ ካውንስለሮች የሚሰራ ላይ ነው።
ይሄ የስልክ መስመር ከተጀመረ በኋላ ለምን ያህል ጊዜ አገልግሎት ሰጠ? ምን አይነት የስልክ ጥሪዎች ነበር የሚመጡለት?
አሊንታ ከተጀመረ ወደ ሁለተኛ አመቱ እየሄደ ነው። ምን አይነት ስልኮች ነው ለሚለው ጥያቄ በአብዛኛው እንደነገርኩሽ ጾታን መሰረት ያደረጉ ጥቃቶች ላይ ነው ካውንስሊንግ። ጾታን መሰረት ያደረጉ ጥቃቶች ማለት ለምሳሌ የመደፈር ጥቃት፣ ገና የቤት ውስጥ ጥቃት፣ በሴቶችም በወንዶችም ላይ ጾታቸውን መሰረት ባደረገ መልኩ የሚደርሱ ጥቃቶች፣ የአሴት ጥቃቶች የመሳሰሉትን አይነት ደውሎችን ያስተናግዳል። ዲስካውንሰሮች አሉ። የምናስተናግደው የስልክ ቁጥር ልክ እንደ ፕሮሞሽኑ ነው ብዙ ጊዜ የሚወሰነው። በደንብ ፕሮሞት ሲደረግ ሬዲዮ አድ ምናምን ስናገኝ በደንብ ኮሎች ይኖሩናል።
አለኝታ ለጥቂት ጊዜ እንግዲህ ተቋርጦ ነበረ። በተለይም ደግሞ ኮቪድ በነበረበት ወቅት እና መቼ ነበረ የተቋረጠው እና ምክንያቱስ ምን ነበረ?
የተቋረጠው ልክ ኮቪድ እንደገባ ከቢሮ ነበረ አለኝታ የሚሰራው። ስለዚህ ሪሞትሊ ለመስራት የሚለው አይዲያ ከመምጣቱ በፊት ካውንስለሮቻችን የአለኝታ ቢሮ አለ፣ ከዛ ቢሮ ነበረ እየተመላለሱ የሚሰሩት የነበሩ። ስለዚህ በዛ ምክንያት ጋፕ ተፈጠረ። ልክ ኮቪድ ሲመጣ ያው ሎክዳውን ስለነበረ ላልተወሰነ ጊዜ ያኔ ለመስራት አዳጋች ሆኖብን ነበረ። ሌላኛው ምክንያት ደግሞ ፋይናንሽሊ ሰፖርት መደረግ ነበረበት አለኝታ። ምክንያቱም መጀመሪያ ስንጀምር አለኝታን ጾታን መሰረት ያደረጉ ጥቃቶች ላይ ነጻ አገልግሎት እንዲሰጥ ነበረ ያሰብነው እና በመካከል ከቴሌ ጋር የነበረን ውል ነበረ አለቀ። ስፖንሰር የተደረግንበት ነጻ እንዲሆን ማለት ስለዚህ ለሱ የምንከፍለው ለላይኑ የምንከፍለው ጥሬለን ነበረ። ለዛ በመካከል ነጻ ስላልሆነ ያንን አገልግሎት ለመስጠትም እንደገና ደግሞ ፕሮሞት ለማድረግም አልቻልንም። በዛም በተወሰነ ተቋርጦ ነበረ።
እንግዲህ የጾታዊ ጥቃትን በተመለከተ የመጀመሪያው የስልክ ነጻ የስልክ መስመር ይመስለኛል እና ከዛ አንጻር ድጋፍ ለማግኘት ምን አይነት ነገሮች እያደረጋችሁ ትገኛላችሁ በአሁን ሰዓት?
አሁን ላይ ከዩኤን ወመኖች ጋር ለመስራት እየሞከረ ነው በአሜሪካ ዙሪያ። እንደገና ደግሞ አንዳንድ ከኢትዮ ቴሌኮም አሁን ሰጥተውናል የነጻ መስመሩን፣ ሰዎች ሲደውሉ ነጻ እንዲሆን ማለት ነው። የሱን መስመር ለማግኘት ችለናል። ስለዚህ ከእነሱ ጋር እየተባበርን እየሰራ እንገኛለን።
በቋሚነት ይህን መሰል ተግዳሮቶች እንዳይከሰቱ ምን ቢደረጉ መልካም ነው ትላላችሁ?
ሜይንሊ ችግራችን አሁን ላይ አንደኛ የገንዘብ ችግር ነው። ምክንያቱም አሁን እንደነገርኩሽ ሪሞትሊ ነበረ የምንሰራው። ካውንሰለሮቻችን ከቤት ሆነው ነበረ የሚሰሩት ይህን አገልግሎት የሚሰጡት። ስለዚህ አሁን ከቢሮ እንደገና ስንመለስ የኢንተርኔት ፓኬጆች ያስፈልጉናል። እንደገና ኦፍኮርስ የካውንሰለሮች ያለ እነዚህ ነገሮች ስላሉብን በደንብ ፋይናንሻሊ ስቴብል መሆን መቻል አለበት። ስቴብል ከሆንን እና ግብር የምናገኝ ከሆነ ሲስተሙን ማሳደግ እንችላለን።
ተገልጋዮች ከየት ከየት አካባቢ ነው የሚደውሉት?
አለኝታ ላይ በብዛት እንደዚህ አይነት ሰፊ የሆኑ ኤሪያዎች አንጠይቅም። በራሳቸው ክላይንቶቹ ፈቃደኛ ከሆኑ ደዋዮቹ ነው ይህንን ኢንፎርሜሽን የምንጠይቀው። ግን በአብዛኛው የሚደውሉት ከአዲስ አበባ ይደወላል፣ እንደገና ደግሞ ከክፍለ ሀገር ይደወላሉ። በአብዛኛው ግን እኛ የሬፈራል አገልግሎታችን መረጃ የምንሰጥበት ማፕ ያደረግነው በአዲስ አበባ ስለሆነ አብዛኛውን የምናስተናግዳቸው ቁጥሮች የአዲስ አበባ ናቸው።
ጾታዊ ጥቃት በተለይ በኮቪድ ወቅት ደግሞ ጨምሮ ነበር እየተባለ ነው። ከዚህም በተጨማሪ ደግሞ ኢትዮጵያ እንደ ሀገርም ከጾታዊ ጥቃት ጋር በተያያዘ ያለው ግንዛቤ አነስተኛ ነው እና ጥቃትም ለደረሰባቸው ሰዎች ይህን መሰል አገልግሎት የሚሰጡ ሌሎች ተቋማትም የሉም እና ያለኝ ታፋይዳው ምንድን ነው ትያለሽ?
ዋናው መጀመሪያ ትልቁ ፋይዳው ወይም ጠቀሜታው ማንኛውም ሰው ጾታ መሰረት ያደረገ እርቃት ሲደርስበት እዚህ ቢሮ ድረስ መጥተው ወይ ፌስ ቱ ፌስ የሆነ ካውንስሊንግ የሚሰጥበት ቦታ ሂደው አይደለም እነዚህ ነገሮች የሚናገሩት እና ካሉበት ቦታ ሆነው ስለሆነ ተደራሽነቱ የበለጠ ነው። አንደኛው እሱ ነው። ሁለተኛ ደግሞ አብዛኛው ጊዜ ለመናገር ይፈራሉ፣ ማንነታቸው እንዳይታወቅም ይፈራሉ እና ያንን በጣም የሚቀርስ ነገር ነው። ምክንያቱም ሲደወል ማንነታቸው፣ ቁጥራቸው አይመጣም፣ ሚስጥራዊነቱን ይጠበቀ ነው። ስለዚህ ያ ደግሞ ለነሱ ትልቅ ኮንፈርት ነው እና የምክክር አገልግሎት ለማግኘት ለነሱ ምቹ የሆነ ፕላትፎርም ነው።
በጣም ነው የማመሰግነው።